ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በጣም ግራ የሚያጋባብ ነበረ። መጀመሪያ እንደው ኢንተርቪው እያደረግኩኝ ነበር። መጀመሪያ ይሄ ነገር የተጀመረው
በአዳማው የአሜሪካ ድምፅ ዘጋቢ ሙክታር ጀማል ላይ ማንነታቸው ያልተገለጸ በቡድን የተሰባሰቡ ሰዎች ጥቃት ፈጸሙበት።
ባሌሮቤና ሞጆ እና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊት ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ፣ ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወደው ትእዛዙን ተቀብሎም ሄዶ
ቀደም ብለን ያሰማናችሁ ጥቃቱ የተፈጸመበትና በሕክምና በመረዳት ላይ የሚገኘው ዘጋቢያችን ሙክታር ጀማልንም ድምፅ ነው የሰማችሁት። በዕለቱ አብይ ርዕስ ዝርዝሩን ይዘናል።
አሁን ርዕሰ ዜናዎቹ። ግጭቶች ሲካሄድባቸው በቆዩት የኦሮሚያ አካባቢዎች ሰላም እየወረደና መንገዶች እየመነጋገር የኢትዮጵያን የግብፅንና የሱዳን የውጭ ጉዳይ ሚኒስትሮችን እንደጋበዘ ተዘግቧል። በኢትዮጵያና በካይሮ መካከል ያለውን ውጥረት ለማርገብ ነው ተብሏል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች ታችን ጋር አስተናጋጆች አሉ አከበደና
አረንጅ ፍሳየንን ከብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። ግጭት ሲካሄድባቸው በቆዩት የኦሮሚያ አካባቢዎች ሰላም እየወረደና መንገዶች እየተከፈቱ መሆናቸው ታውቋል። የሀገር መከላከያ ሰራዊት በክልሉ ጥያቄ መሰረት በኦሮሚያ ክልል ሰላምና ጸጥታን ለማስከበር መሰማራቱ የሀገር መከላከያ ሰራዊት እንዳስታወቀ ተገልጿል። የሀገር መከላከያ ሰራዊት የኢንዶክትሪኔሽን ዳይሬክተር ሜጀር ጀነራል መሐመድ ተሰማ በገለጹት መሰረት ከሰሞኑ የመንገድ መዘጋት ችግር ያጋጠማቸው የኦሮሚያ ክልል አካባቢዎች አርሲ፣ ፊቼ፣ ሀረርጌ፣ ሻሸመኔ፣ ከአሶሶና ሮቢ ሰራዊት ተሰማርተውባቸዋል። ከመንገድ መዝጋት በተጨማሪ የጸጥታ መደፍረስ የተስተዋለባቸው አምቦ፣ ቢሸፍቱ፣ ሞጆ፣ ሻሸመኔ፣ አዳማና ባሌ ሮቢ እንዲሁም ድሬዳዋና ሀረር የኢፌድሪ የሀገር መከላከያ ሰራዊት ለጸጥታ ማስከበር የተሰማራባቸው መሆኑ ተገልጿል። የሀገር መከላከያ ሰራዊት በክልሎቹ ጥያቄ መሰረት በአካባቢዎቹ መሰማራቱን የገለጹት ሜጀር ጀነራል መሐመድ ተሰማ የአካባቢዎቹ ሰላም እስከሚወርድ ድረስ እንደሚቆዩም ተናግረዋል። ማዕከላዊ ጎንደር የተወሰኑ አካባቢዎች ሰራዊቱ እንደተሰማራ ተገልጿል። ሁኔታዎች ሙሉ በሙሉ ሲረጋጉና ትዕዛዝ ሲሰጠው ብቻ እንደሚወጣም ጠቁመዋል። ዜናው የተገኘው ከሀገር ውስጥ የመገናኛ ብዙሃን ነው።
የትራምፕ አስተዳደር በኢትዮጵያ ውሮች እንደጋበዘ ተዘገበ። በኢትዮጵያና በካይሮ መካከል ያለውን ውጥረት ለማርገብም የታለመ መሆኑ ተነግሯል። ሰለሞን አባተ ዝርዝሩን ይዟል።
አሜሪካ ድምፅ ዘንድ የደረሰውን የዋይት ሀውስ የጥሪ ደብዳቤ ለሦስቱ ሀገራ ይናገራል። ደብዳቤው የተላከው ከአራት ቀናት በፊት ጥቅምት 10 እንደነበረም ተገልጿል። የዓለም ባንክ ቃል አቀባይ ለቪኦኤ በሰጠው መልስ ሦስቱም ሀገሮች ኢትዮጵያ፣ ግብፅና ሱዳን ሙሉ በሙሉ አሉበት፣ ይሳተፋሉም በሚል እምነት የባንኩ ፕሬዚደንት ማልፓስ የመሳተፍ ዕቅድ አላቸው ብሏል። ግብፅ አብዝታ ለምትወተውተው የሦስተኛ ወገን በጉዳዩ መግባት ፈቃደኛነቷን ፈጥና ማሳየቷና የስብሰባውን ግብዣም መቀበሏን ገልጻለች። ስብሰባው የተጠራው ለፊታችን ጥቅምት 26 የዛሬ 12 ቀን በወዲያኛው ረቡዕ ነው። አንድ የትራምፕ አስተዳደር ከፍተኛ ባለሥልጣን ለቪኦኤ በሰጡት ቃል የግብፅ ፕሬዚደንት አብዱልፋታህ ኤልሲሲ ለ74ኛው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ኒውዮርክ ተገኝተው የነበረ ጊዜ ፕሬዚደንት ዶናልድ ትራምፕ ጣልቃ ገብተው በታላቁ ሕዳሴ ግድብ ጉዳይ ላይ እንዲያደራድሩ ጠይቀዋቸው እንደነበረ ፕሬዚደንት ትራምፕ ኃላፊነቱን ለገንዘብ ሚኒስትራቸው ምኑችን መስጠታቸውን እንደገለጹላቸው ተነግሯል። የዩናይትድ ስቴትስ የውጭ ጉዳዮችና የሌሎች መንግስታት ሰጣ ገባዎች የሚከታተልበት የጥበቃና የውሃ ቢሮ ቢኖረውም የአሁኑ የአባይና የህዳሴ ጉዳይ ግን ላለፉት 8 ዓመታት ሲከታተለው ከቆየው ከውጭ ጉዳይ መስሪያ ቤቱ እጅ ውጪ መሆኑን እንደሚጠቁም ባለስልጣኑ አክለው ገልጸዋል። ኢትዮጵያና ሱዳን ግብዣውን ስለመቀበል አለመቀበላቸው
ዩናይትድ ስቴትስ ነው ተብሎ የተጠረጠረ የአየር ድብደባ በፑንትላንድ ክልል ያለውን የዳዕሽ ጽንፈኛ ቡድን ሰፈር መጥቷል ሲሉ የአካባቢ ነዋሪዎች ተናግረዋል። 4 የሚሆኑ ሚሳኤሎች የአሜሪካ ነው ተብሎ ከሚጠበተባለ መንደር አጠገብ አንድ ተራራማ ቦታን መምታታቸው ተገልጿል። መጀመሪያ ላይ በተራራማው ቦታ አካባቢ የሚበር አይሮፕላን ድምጽ ሰማን። ከዚያም በየ15 ደቂቃዎቹ ልዩነት 4 ከባድ ምቶች ሰማን። በመጨረሻም ጥቅጥቅ ያለ ጥቁር ጭስ ከተራራዎቹ መውጣት ጀመረ ሲሉ እማኞች ተናግረዋል። የፑንትላንድ የደህንነት ባለስልጣኖች በአሜሪካ ድምጽ ለቀረበላቸው ጥያቄ ወሬውን ሰምተናል፣ ነገር ግን በማጣራት ላይ በመሆናችን ለመናገር አንችልም ብለዋል።
የቦትስዋናው ፕሬዚዳንት ከአፍሪካ እጅግ የተረጋጉ ከሚባሉ አገሮች አንዷ የሆነችውን አገራቸውን እንዲመሩ እንደገና ተመረጡ። ሞክዌትሲ ማሲሲ የአገሪቱን ለ5 ዓመታት ለመምራት እንደገና ተመርጠዋል ሲሉ ዋናው ዳኛ አስታውቀዋል። የቦትስዋና ዲሞክራሲያዊ ፓርቲ አገሪቱን እንደ አውሮፓውያን ዘመን አቆጣጠር ከ1966 ዓ.ም ከብሪታንያ ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ የአገሪቱ ዲሞክራሲያዊ ፓርቲ የአልማዝ ሀብት ያላትን የደቡብ አፍሪካዊቱን ሀገር ሲገዛ ቆይተዋል። በአሁኑ ምርጫ ግን በአንድ ጥላ ስር በተሰባሰበው በተቃዋሚ ፓርቲ ጠንካራ ፈተና ገጥሞታል ነው የተባለው።
የዩናይትድ ስቴትስ በአሁኑ ወቅት በምስራቅ ሶሪያ ያሉትን ኃይሎቿን ታጠናክራለች ተብሏል። ዩናይትድ ስቴትስ ይህን የምታደርገው አብዛኞቹን ወታደሮቿን ከአካባቢው እያስወጣች በተደራሽነት እንዳይኖረው ለመከላከል ዴር ኤልዙር ላይ ያለውን ቦታችንን የማጠናከር እርምጃ እየወሰድን ነው፣ ዝርዝሩን አልናገርም ሲሉ የአሜሪካ መከላከያ ሚኒስትር ማርክ ኤስፐር ተናግረዋል።
የሩሲያ ወታደራዊ ፖሊስ ኃይሎች ሶሪያን ከቱርክ ጋር በሚያዋስነው ድንበር ባሉት ከተማዎች ላይ ዛሬ ጥበቃ ጀምረዋል። የሩሲያ ወታደሮች መኪኖችን ከኩርድ ኃይሎች ጋር ሆነው በሰሜን ምስራቅ ሶሪያ አካባቢ በሚገኙ በርካታ ከተሞች ጥበቃ እያካሄዱ መሆናቸውን የአካባቢው ጋዜጠኞች ለአሜሪካ ድምፅ ተናግረዋል። ይህ የሆነው የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የቱርክ አቻቸው ረጀፕ ታይብ ኤርዶዋን ቱርክ በቱርክ ዲሞክራሲያዊ ኃይሎች ላይ ስታካሄድ የቆየችውን ጥቃት እንድታቆም ስምምነት ከተደረሰ በኋላ ነው። ከኩርዶች የሚመራው ውህደት በዩናይትድ
መዲና ባግዳድ ጸረ መንግስት ሰልፍ ቀጥሎ ቢያንስ 2 ሰልፈኞች እንደተገደሉ ባለሥልጣኖች ገልጸዋል። የጸጥታ ኃይሎች በብዙ ሺዎች የሚቆጠሩ የተቃውሞ ሰልፈኞችን ከፍተኛ ጥበቃ ከሚደረግበት አረንጓዴ ቀጠና ከተባለው ቦታ ለመግፋት ሲሞክሩ እምባስ መጭ ጋዝ ተጠቅመዋል። የተቃውሞ ሰልፉ ባለፈው ሳምንት ለሳምንት ያህል የተካሄደ ሰልፍ 2ኛ ዙር ሲሆን የሙስና መስፋፋትና ስራ አጥነት እንዲያበቃ የፖለቲካ ስርዓቱም እንዲለወጥ እየጠየቁ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው
ቋንቋ ፍሳሐየንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው።
አዳማ ከተማ ውስጥ በተካሄዱ ግጭቶች የ9 ሰው የነበረው የአሜሪካ ድምፁ ዘጋቢ ሙክታር ጀማል ቀደም ብለን በመግቢያችን እንደገለጽ ነው እዚያው አዳማ ውስጥ ሳለ ጥቃት ተፈጽሞበታል። ሰለሞን አባተ ማምሻውን ሙክታርን አነጋግሮ ተከታዩን አሰናድቷል።
ሄሎ ሙክታር። ይሰማል ሙክታር?
ሶሪ ልክ
ደህና ነኝ። በምን ሁኔታ ነው የምትገኘው ሙክታር? አሁን እንዴት ነው? ምን ይሰማል?
በድንጋይ ከመታወት ጀርባና ጭንቅላቴ ላይ በጣም ይሰማኛል። ከንፈሬ አካባቢ የተሰነጠቀ አለ፣ እሱ ሰርጀሪ ተደርጓል።
የት
ከንፈሬ? የታችኛው ከንፈሬ የተሰነጠቀ አለ፣ እሱ ሰርጀሪ ተሰጥቶ ተሰፍቷል። ጭንቅላቴ 2 ቦታ ነው የተፈነካከለው።
ነው ምናዝ ነው በእኛ በኩል በደረሰብህ አደጋ ምን አይነት ነው እስቲ አሁን እየተደረገልህ ያለው ህክምና የት ነው ያለው መጀመሪያ ነገርኝ
አሁን አዳማ ጀነራል ሆስፒታል ምዛን ነው ያለው ሁሉንም ነገር ምርመራ አድርገዋል ደም ጭንቅላት ውስጥ አለመፈሰሱን ኤምአርአይ በሲቲ ስካንም ብሬን ሲቲ ስካን ሁሉንም ነገር አይተዋል እና ሪስክ የለውም እኔ የተወሰነ ቅጥቅጥ እስከሚድን ብቻ ነው ያሉት
ስለዚህ ወደ ውስጥ የደም መፍሰስ እንደሌለ አረጋግጠዋል
በኤምአርአይም በብሬን
ከከንፈርህ ሌላ
ከላይ ያለው ስቲች ነው በሌላ ነገር ነው የሚያያይዙት የፈለከቱት
ራስህ ላይ ማለት አናቴ ላይ ማለት ነው
አናቴ ላይ ያለውን በሌላ ነገር ነው የሚያያይዙት ሌላኛው ደግሞ ይሄ ወገብ አካባቢ ሙሉ ሰውነት ላይ ያለ በቃ የመድቀት ስሜት ነው የሚሰማኝ በጣም ቅጥቅጥ ምክንያቱም ድንጋይ እንደ በረዶ ነበር የሚሆን ነው
ብዙ ደም ፈሰሰ
ደም እዛ ፈሰሰ ነበር
እንዴት ወደ ሆስፒታል መድረስ ቻልክ ምንድን ነው የተደረገልህ የመጀመሪያ እርዳታ
ሆስፒታል ሌላ እዛ አካባቢ ክሊኒክ ሊወስድ ነበር እኔ አልፈልግም እዛው ይሻለኛል ብዬ መሰረታዊ ህክምና ስላሉ ወደ አዳማ ጀነራል ሆስፒታል የሚባለው መጣሁ ጥሩ ነው አሁን በጠዋቱ አሁን ይሻለኛል
በዚያ ጊዜ ህሊናህን አልሳትክም ነበረ ወይስ አጋጥሟል በአጠቃላይ በዚህ ድብደባ ውስጥ እንደዚህ ህሊና የመሳት አጋጣሚ
የተወሰነ ደቂቃ የት እንዳለው ምን እየሆነ እንደሆነ አላውቅም ነበር ምክንያቱም ከላይ የሚወርደው ውርጅብኝ በጣም ግራ የሚያጋባኝ ነበረ መጀመሪያ እንደው እንትን የኔ ተዘርዜ ሰማለሁ አንዱ ዋሌት ምናምን ከኪስ ብር ምናምን ሊወስዱ ዋሌት ስላወጡ እስቲ ቪኦኤ ከሆነ ለምን መታወቂያ ላታዩ ምናምን ይላል መታወቂያ ሲያወጡ የቪኦኤ መታወቂያ እና ብረካስ ባለስልጣን የሚሰጥን መታወቂያ አይተው ቪኦኤ ነው በቃ አደብድቡት ቪኦኤ ነው አደብድቡት ብለው ነው የሰው እንጂ አልሞስት በነፍስ ምገባ ይመስለኝ ነበር
እስቲ እንዴት ተፈጠረ መጀመሪያ ይሄ ነገር እስቲ አጫውተኝ ሙክታር መቼም ይሰማኛል ያለህበት ሁኔታ ህመም ላይ ነው ያለኸው ግን አንተ የምታገለግላቸው አድማጮቻችን ማወቅ ይፈልጋሉ ያለህበትን ሁኔታና ምንድን ነው እስቲ የተፈጠረው እንዴት ተነሳ ነገር ሁሉ
ትላንትናንም ጨምሬ ከአዳማ ያለውን ተቃውሞውንም እየዘገብንበት እና ያልደረስንባቸው ትላንት ያልዘገብናቸው የሰው ሞቶች ነበሩ እሱንም ሆስፒታል አካባቢ ያሉትንም እሱን ለማየት ነው ጠዋት በኢትዮጵያ አቆጣጠር 2 ሰዓት አካባቢ ከቤት የወጣሁት። ከዛ አንድ ሰው ሞተበት የተባለበት አካባቢ ሄጄ ሬሳ ይዘው እየወጡ ነው። አስክሬን ይዘው የሚወጡትም እዛው ሰዎች አነጋገርኩኝና አይቻለሁ ሲገደሉ የሚልን አይደለም ኦቢኤን ማለት ፈልገው ነው መሰለኝ የበረከትን ነገሮች የሚባለው ሚዲያ ተቋም የመንግስት እሱ ነው በብዛት እዚህ አዳማ አካባቢ የሚታወቀው። ብዙ ጊዜ ሌላ ሚዲያ ብዙም ሰው እንትን ስለማይል ጋዜጠኛ ሲያዩ ብዙ ጊዜ እንደዛ ነው የሚባለው እዚህ አካባቢ። እኔ ኦቢኤን አይደለሁም እኔ ቪኦኤንም እላለሁ። በጣም በጋዜጠኝ የሚወርድብኝ ድንጋይ ብዙ ነበር፣ ግጫ ብዙ ነበር፣ በጣም ብዙ ምቶች አሉ። በዛ መሀል ንብረቶቼ በሙሉ ስቀርጽበት የነበረው አይፎን ማራንቶ ዜመር የሚባለው የያዝኩት ክሊየንትን ብቻ አይደለም፣ ግማሹ ንብረት ነው የሚፈልገው። ለምሳሌ ትልቁን አይፎን የምቀርጽበትን ከኪስ እየወሰደ ሮጥ ሲሄድላ አይዋልነቱን ነው ብሎ ከዛ እኔ ወይም እነሱ እንደሚጠሩት አይነት ሚዲያ መሆኑን ማረጋገጫ ቢኖራቸው በህይወት የሚያልኖር ጊዜ ነው የሚያስበው።
ለነገሩ
አይዲ በማለታቸው
ለነገሩ ቪኦኤም ሆነ ማንም ሆነ ጋዜጠኛ ስራ ላይ ያለ እንዲህ አይነት ጥቃት መፈጸም እንዴት አይነት ለህሊና የወረደ ነገር እንደሆነ መቼም ማንም መገመት አያዳግተውም። ነገር ግን እዛ አካባቢ ይሄንን ጥቃት ያደረሱብህ ሰዎች ስንት ይሆናሉ?
በጣም ብዙ ናቸው። እኔ ቢያንስ በቀጥታ እኔ ላይ መጥተው የወረዱብኝ ከ50 እስከ 100 ይሆናሉ በእርግጠኛነት። አስከሬን ይዘው የሚሄደው ነው የተጠነቀሰብኝ ግማሹ፣ ምክንያቱም ከጎን ነበር ኢንተርቪው ሲያደርግ የነበረው። በጣም የሚገርመው ነገር ደግሞ እዚያ እኔ ከተደበደብኩበት 200 ሜትር አይሆንም መከላከያ ሰራዊት ስናይፐሩ ላይ ይዞ ነው ቁጭ የሚለው። ምንም ሊከላከልልኝ አልቻሉ።
አልደረሱልህም የጸጥታ ሰዎች ፖሊሶች እነዛ ያልካቸው ወታደሮች እንደሆኑ
ማንንም አልደረሰልኝም። ነው ከዛው ዲራሱ ጓደኞቼ ያለውን ነገር ሄዶ ሪፖርት አድርጎ የጠፋበትን ንብረት ምናምን ብሎ ሞክሮ ብዙም የተፈጠረ ያለው ምንም እዛ ጋር ያሉ መከላከያዎች ራሱ 200 ሜትር አሉ።
እያዩ ነበር ይሄ ሲፈጸም?
አምሹር እኔ ከዛ በኋላ ይሄ ነው ብለው ትላልቅ ሰዎችን መጥተው እኔ ከወደኩበት አንስተውኝ እቃ ስትዬ ስሰይት መታወቂያ የለም ምናምን ሰምቲንግ ያሉ ከዛ ነው ዘርስም እንዲህ ቁጭ ብለዋል መከላከያዎች።
ሆስፒታል ያደረሰህ ማን ነው ለመሆኑ? እነዛው ድብደባ ላይ የነበሩት ሰዎች ናቸው ወይስ ሌሎች መጡልህ እናደረሱ?
አይደለም መናገር ራሱ አልችልም ነበር። አጎቴ ነበረ ጠዋት አብሮ ማድረን የወጣሁት ያሲን ተማም የሚባል አጎቴ ጋር ደወልኩኝና ተመጥቼ ድቅ ያለው ብቻ ነው ያልኩት። መናገር አልቻልኩም ሌላ ዝርዝር ሰፈሩን ብቻ ነገርኩት። ወዲያውም እሱ መጣና እዛ
ከዛ አንተ ከወደክ በኋላ ደብዳቤዎቹ ጥለው ሄዱ ከአካባቢው?
አዎ ደብዳቤዎቹ ከዛ ሲቪዮ ነው ሲሉ ለሁለት ተካፈሉ። ትላልቅ ሰዎች በተለይ ድሮ ቆሞ የሚያየውን የጋዜጠኛ መሆኑን ሲያረጋግጡ መከላከል ጀመሩ። ሰዎቹ ሲከፋፈሉ ይደበድቡ የነበሩት እዛ ክፍል ነው።
ታውቃቸዋለህ ለመሆኑ እነማን እንደሆኑ እነዚህ ሰዎች?
ጀማል ሰፈር የሚባል ጀማል መጋጀን የሚባል ሰፈር ነው ያለው። እዛ ወደ ስላሴ ቤተክርስቲያን የሚወስድ መንገድ ነው። እሱም እዛ አካባቢ ያሉ የሰፈር ልጆች ናቸው። አልሞት በኋላ መጥተው እዛው ሲያውሩ የነበሩት የሰፈር ልጆች መሆናቸውን በጣም ያውሩ ነ ምግን እዛ ማንነታቸውን ልጅ ይቻላል።
አሁን ባለህበት ሁኔታ ስለ ደህንነትህ ምን ታስባለህ? የጤና ማለቴ ሳይሆን በአጠቃላይ ያለው ሁኔታ ሌላ ጥቃት ሊደርስ ይችላል እንደዚህ የሚል ስጋት አለህ? ጥበቃ ይደረግልሃል እዛ አካባቢ?
አይደለም እኔ የተለየ ስጋት የለኝም። ምክንያቱም ከማንም ጋር ምንም እንትን የምለው ነገር የለኝም። በእርግጠኛነት ቪኦኤ ነው ከተባለ በኋላ ምክታል ስለመሆኑ የሚያወቁ ሊኖሩ ይችላሉ። ሲከላከሉልኝ ራሱ ጀመር እንደ ድርጅትም እንደ ግለሰብም ይህናል በፊት የሚያስጠቃ ነገር ምንም ስለማይኖር በዛ በኩል በደህንነት ስጋት ኖረኝም አያውቅም፣ ወደፊትም አይኖረኝም።
አሁን ምን ይሰማሃል? ሰውነትህ ህመም ያለባቸው አካባቢዎች?
በዚህ ሀገር አቆጣጠር ወደ 3 ሰዓት አካባቢ ነው የነገር የተፈጸሙ።
ጠዋት 12 ሰዓት ሆነው ማለት ነው።
አሁን ሰዓት 1 ሰዓት ነው። ኦልሞስት
ወደ 10 ሰዓት አካባቢ ማለት ነው።
10 ሰዓት አካባቢ ሆኗል። አሁን ማደንዘዣ እየለቀቀ ሲመጣ ጭንቅላቱ የተሰነካከተ ቦታው የገቢ ምናምን በድንጋይ ምናምን በተመታበታ ሁሉም ቦታ ማደንዘዣ ስለቀም ያመኛል። ህመም ሲጀምር ማደንዘዣ ይዞኛል። ድብም ግስ ፔንኪለር ማለት ነው። ህመም መከላከያ በዛ ነው ያለ።
ሙክታር፣ ቶሎ እንድታገግም ቶሎ እንድትድን እንመኛለን። በእኛ በኩል መላ ባልደረቦችህ አብረንህ ነው ያለ ነው። በጣም ነው ያዘን ነው በደረሰብህ ሁኔታ። ከአሜሪካ ድምፅ ዋና ዳይሬክተር ጀምሮ እስከ ሁላችንም በጣም ነው ያዘን ነው የተሰማን ያለህበት ሁኔታ። ቶሎ እንድታገግም እንመኛለን። በጣም እናዝናለን።
አመሰግናለሁ። ሰላም።
እንከታተልሃለን በቅርብ። ደህና አምሽ ወንድሜ።
ሰለሞን እናመሰግናለን። አዳማ ዛሬ በተሻለ ሁኔታ እንደምትገኝ ተገልጿል። አዳማ ከተማ ውስጥ አሁን ባለው ሁኔታ ላይ አንዳንድ ነዋሪዎችና የከተማይቱን አስተዳደር ያነጋገረው ዘጋቢያችን ገልሞ ዳዊት ደግሞ ቀጥሎ የሚቀርበውን ዘገባ ልኮልናል።
የአዳማ ከተማ ነዋሪዎች የከተማይቱ የጸጥታ ሁኔታ ሰሞኑን አስቸጋሪ መሆኑን ተናግረዋል። አንድ ስማቸው እንዲገለጽ ያልፈለጉ ነዋሪ ትላንትና ዛሬ የነበረውን ሁኔታ እንዲህ አስረድተዋል።
ትላንትና በአዳማ ከተማ ውስጥ የነበረው ሁኔታ በጣም የሚያሳዝን ነገር ነው። የተለያዩ ተቋማትም ዝግ ነበሩ። ምንም አይነት የስራ እንቅስቃሴዎችም አልነበሩ። ሆስፒታሉ ዙሪያ ስለነበርኩ እዛ የነበረው ሆስፒታሉ አካባቢ ማለት ነው ሰዎች ሁላ እንዳይታከሙ እና እርዳታ ሁላ እንዳያገኙ ከውጭ ቆሞ የተደራጀ ኃይል ይህን ነገር የሚከለክል ኃይል ነበረ። የኃይል ደግሞ ንገርም የታጠቀ ኃይልና ሙሉ በሚባል ደረጃ እንግዲህ ተዘጋጅቶ የመጣ ኃይል ነው።
ግጭቱ በሰላማዊ ሰልፍ ላይ የነበሩ ወጣቶችና ተደራጅተው ጥቃት አድርሰዋል በተባሉ ቡድኖች መካከል መፈጠሩንም አክለው ያብራራሉ። ትላንት በአዳማ ከተማ ፍራንኮ መብራት ኃይል እንዲሁም በከተማዋ ጠረፍ አካባቢ ጥቃት ሲያደርሱ እንደነበረ ገልጸው ዛሬ አንጻራዊ ሰላም በከተማዋ መታየቱን ገልጸዋል። የአዳማ ከተማ ኮሙኒኬሽን ቢሮ ሰሞኑን በአዳማ ከተማ ስለተከሰተው የጸጥታ ችግር ተጠይቋል። ወይዘሮ ራውዳ ሁሴን የአዳማ ከተማ ኮሙኒኬሽን ቢሮ ኃላፊ ናቸው።
አካባቢ ገለ ልቡነ ሞታ አከመጋላከኛት ትደርብ
በከተማችን በስካውኑ የጸጥታ ችግር ምክንያት የ9 ሰዎች ህይወት ማለፉን አረጋግጠናል። 8 ወንዶችና 1 ሴት ናቸው። ሁለቱ ሰዎች በመጀመሪያው ቀን፣ 7 ሰዎች ደግሞ ትላንትና ነው የሞቱት። 71 የሚሆኑት ደግሞ በአዳማ ሆስፒታል በህክምና ላይ ናቸው።
ወይዘሮ ራውዳ ስለጸቡ መነሻ ሲናገሩ መንግስት የጃዋር መሐመድን ጥባቂዎች አነሳ መባሉን ተከትለው የተወጣው ሰልፍ ውስጥ ማንነታቸው ያልታወቁ ሰዎች ሰርጎ ገብተው ጉዳት አድርሰዋል ብለዋል። ዛሬ አዳማ ከተማ የተሻለ መረጋጋት እንደታየባትም ተናግረዋል። በአሜሪካ ድምጽ ጋዜጠኛው ሙክታር ጀማል ላይ የደረሰውን ጥቃት ቢሮአቸው መረጃ እንዳለው ገልጸው መንግስት ጥቃት የፈጸሙትን ሰዎች በቁጥጥር ስር ለማዋል እየተንቀሳቀሰ መሆኑን ተናግረዋል።
ሁኔ ነገኛ ከኛ ዮካኒ ሙጭ አፋን ነገኛ መጋላ ከኛ ቃሙሌ እንደሚላው
መንግስት ጸጥታ ኃይላችን ከሚመለከታቸው አካላት ጋር በመሆን ለምሳሌ በመጀመሪያው ቀን በሰልፍ ላይ የነበረውን ልጅ ተኩሶ የገደለን ዘበኛ በቁጥጥር ስር አውሏል። በተጨማሪም እኚህ ተደራጅተው ሃይማኖትና ብሔርን መሰረት ያደረገ ሁከት በከተማችን ለማባባስ እየሰሩ ያሉትን ሰዎች የማጣራት ስራም እየሰራን ነው።
ወይዘሮ ራውዳ የአዳማ ከተማ የጸጥታ ሁኔታ ተሻሽሏል ቢሉም ነዋሪዎች ግን አሁንም ስጋት ላይ መሆናቸውን እየገለጹ ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን። በኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ የነበረው የጸጥታ ችግር የተቀረፈ መሆኑን የመከላከያ ሚኒስቴር አስታወቀ። የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል መሐመድ ተሰማ ከክልሉ በቀረበለት ጥያቄና ከፌዴራል መንግስትም በተሰጠው ትዕዛዝ መሰረት ሰራዊቱ ተልእኮውን እየተወጣ ነው ብለዋል። እስክንድር ፍሬው ዝርዝር አለው።
ሰሞኑን በኦሮሚያ ክልል የነበሩ የተቃውሞ እንቅስቃሴዎችን ተከትለው ከታዩ ግጭቶች በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በመከላከያ ሚኒስቴር የተሰጠው። የክልሉ የጸጥታ ሁኔታ ሰራዊቱም እየተጫወተው ሚና ለተወሰኑ የሀገር ውስጥ የመገናኛ ብዙሃን በተሰጠው በዚህ መግለጫ ተብራርቷል። መግለጫውን የሰጡት የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል መሐመድ ተሰማ እንዳሉት በኋላ ላይ ወደ ግጭት የተለወጠው ሰላማዊ የነበረ የተቃውሞ እንቅስቃሴ ነው።
በሰላማዊ መንገድ የመዝጋት ሰልፍ የመውጣት አይነት እና መልእክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ህይወትም ወደ ማጥፋት አዝማሚያዎች የታየበት ሁኔታ ነው ያለው። እነዚህ ሁኔታዎች እስከሚከሰቱ ባለው ከመጀመሪያው ጀምሮ የኦሮሚያ ህዝብና መንግስት ከክልሉ የጸጥታ ኃይሎች ጋር በጋራ ሆኖ የማረጋጋት ጥያቄዎቹን በአግባቡ ማስተላለፍ እንጂ መንገድ መዝጋት እንደሌለባቸው፣ የሰው ህይወት መጥፋት እንደሌለበት፣ ንብረት መውደም እንደሌለበትም በርካታ ስራዎች እየተሰሩ ቆይተዋል።
ሰላማዊው የተቃውሞ እንቅስቃሴ መልኩን እየቀየረ መምጣቱም የመከላከያ ሰራዊቱን እገዛ አስፈልጊ እንዳደረገው ጀነራሉ አብራርተዋል።
በኋላ ላይ በተመረጡ ቦታዎች ላይ ግጭቱ እና ግርግሩ የዘርና የሃይማኖት ይዘትን እየያዘ መጥቶ ወደ ከፍተኛ እልቂት እና ውድመት የሚያሳይ ወደ ዘር እና ወደ ሃይማኖት እና ወደ እምነት ተቋማቶችንም ታርጌት የማድረግ አዝማሚያዎች የታዩበትና ከክልሉ የጸጥታ ኃይል አቅም በላይ ወደ መሆን ደረጃ በደረሰ ጊዜ የኦሮሚያ ክልላዊ መንግስት ለፌዴራል መንግስት የፌዴራል የጸጥታ ኃይሎች ድጋፍ የጠየቀበት ሁኔታ ነው የነበረው። የፌዴራል መንግስት ከክልሉ በቀረበለት ጥያቄ መሰረት ከፌዴራል በተሰጠው ትዕዛዝ መሰረት የፌድሪ መከላከያ ሚኒስትርም ለሰራዊቱ ትዕዛዝ አስተላልፏል። በአምቦ፣ ቢሸፍቱ፣ ሀረር፣ ድሬዳዋ፣ ባሌሮቤና ሞጆ እና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊቱ ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ፣ ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወደው ትዕዛዙን ተቀብሎም ሄዶ የማረጋጋት ስራዎችን ከአባገዳዎችና ከሀገር ሽማግሌዎች ከእምነት አባቶች ጋር ሆኖ እየሰራ ያለበትና በአንዳንድ አካባቢ ላይ ተዘግተው የነበሩ መንገዶች እየተከፈቱበት የከተማ ግርግሮችም መቆም የጀመሩበትና እነዚህ የንግድ እና ማህበራዊ ተቋማት ስራ የጀመሩባቸው ሁኔታዎች ነው ያለው።
ግጭት የሚያባብሱ የሐሰት መረጃዎችን አሰራጭተዋል ያሏቸውንና አንዳንድ ሲሉ የገለጿቸውን የፖለቲካ ፓርቲዎችም ተችተዋል። ጀነራሉ በዚሁ መግለጫ
አንዳንድ የፓርቲ አመራሮች ከሻሸመኔ የመከላከያ ሰራዊት እንዲመለስ ሁከትና ብጥብጡን ለማረጋጋት ታዞ ያለ እንዲመለስ ያደረግነው እኛ ነን፣ ለመከላከያ ሰራዊቱ እንዳትገቡ ተመለሱ ብለን እኛ ትዕዛዝ ስለሰጠ ነው ሰራዊቱ እንዳይገባ አድርገናል ብለው ያስተላለፉት መልእክት ስህተት ነው። በመሰረቱ እሱ የነሱን የፓርቲ አባል የመከላከያ ሰራዊት አመራሮች መምራት እንደማይችሉ የመምራት ስልጣን እንደሌላቸው ሁሉ እነሱም በቀጥታ ለሰራዊቱ ስልጣን የመስጠት ስልጣን የላቸው። ትዕዛዝ የመስጠት ሰራዊቱን የማዘዝ ስልጣኑ ማንደቱም የላቸው። ራስ የመከላከያ አመራርም የነሱን የፓርቲ አባሎች የማዘዝ የማስተማራት ስልጣን የለው። ስለዚህ በመንግስት እና በህግ ሁላችንም የተሰጠን የየራሳችን ኃላፊነት አለ። አሰላ ላይም የተሰማራው ኃይላችን፣ አምቦ ላይ የተሰማራው ኃይላችን ከኦሮሚያ ተናጋሪው ከትግራይ ተናጋሪው ከሁሉም እንደ አንድ ሆኖ ተልኮና ተልኮን ህዝብ ወገንተኝነቱን በእኩል አይን አይቶ ሁሉንም ህዝቦች እየሰራ ያለው ጁባ ላይ የተሰማራው እዚህ ያለውን ህዝብ እንደራሱ ህዝብ አይቶ ከተቋቋመበት አላማዎችና እሴቶቹ መስዋዕት የሆነም ጭምር የህዝቦች እንደነት እያረጋገጠ ያለው። ስለዚህ እንደዚህ አይነት መልእክቶች አንድ ወይ ሰራዊቱን በትክክል ካለማወቅ ነው፣ ሁለተኛው ደግሞ ሆን ብሎ የተዛባ አስተሳሰብ በህብረተሰቡ ለመፍጠርና የሰራዊቱን አንድነት ካለመፈለግ ፐርፐዝሊ ኮንሺየስ የተላለፈ መልእክት ሊሆን ስለሚችል እንደዚህ አይነት መልእክቶች አንድ ተፎካካሪ ሀገርን እመራለሁ ብሎ ፕሮግራም ይዞ በሰላማዊ መንገድ ከሚታገል የፓርቲ አመራር የሚጠበቅ አይደለም።
የሀገር መከላከያ ሰራዊት ቃል አቀባይ ሜጀር ጀነራል መሐመድ ተሰማ በዚሁ መግለጫ እንዳሉት የአካባቢው ሰላም ወደ መደበኛ መልኩ እስኪመለስ ድረስ ሰራዊቱ በዚያ ይቆያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ተከታዩም ከሰሞንኛው ርዕስ ጋር የሚያቆየን ነው። በምዕራብ አርሲ ዞን ዶዶላ ከተማ ተቀስቅሶ በነበረ ግጭት 7 ሰዎች እንደተገደሉና በዛሬው ዕለትም ቀብራቸው እንደተፈጸመ ተገለጠ። የመከላከያ ሰራዊት ከተማውን ከተቆጣጠረ በኋላ አንጻራዊ ሰላም እንዳገኘችም ከተማይቱ ተገልጧል። ፖሊስ የደረሰውን ጉዳት ለይቶ ለማወቅ አንድ ቡድን ማቋቋሙን የተናገረው መለስካቸው አመሃ ተከታዩን አድርሶናል።
ዶዶላ ከተማ ከትናንት በስቲያና ትናንት እጅግ አስቸጋሪና አሳዛኝ ቀናትን እንዳሳለፈች የከተማዋ ነዋሪዎች ይናገራሉ። በተፈጠረው ውከትና ግጭት ሳቢያ 7 ሰዎች እንደተገደሉና ዛሬም የቀብራቸው ስነ ስርዓት በከተማዋ በሚገኘው ቤተክርስቲያን እንደተቀበሩ ምንጮች ለቪኦኤ አስታውቀዋል። በዛሬው ዕለት በከተማዋ አንጻራዊ ሰላም መስፈኑንም ይናገራሉ። ካነጋገርኳቸው ነዋሪዎች መካከል አንዱ ስማቸው እንዳይጠቀስ የጠየቁ ሁኔታውን ያብራራሉ።
ዛሬ ዶዶላ ያው በሐዘን ተውጣለች፣ በሐዘን ማቅ ውስጥ ነው ያለችው እና በጣም ያሳዝናል። ትላንትናና ከትላንት ወዲያ የተደረገው ነገር ዶዶላ ላይ መከላከያ ገብቷል። ሙሉ ለሙሉ መከላከያ ተቆጣጥሯል ዶዶላን ማለት ነው። እና ዛሬ ገብረ ክርስቶስ የአመቱ ገብረ ክርስቶስ ነበር፣ ጥቅምት 14 ገብረ ክርስቶስ ይነግስ ነበር ዶዶላ ላይ ይታወቃል። እና ያም ነገር በሐዘን ሰው በሐዘን ያሳለፈው ክብረ በዓሉ ሳይከበር ቀርቷል ማለት ነው። ዛሬ አውረዲ 7 ሰው ተቀብሯል። እና ዛሬ አንድ ሰው መጥተው ከፍተኛ ጉዳት ስለደረሰበት ወደ ሐዋሳ ሪፈር ተደርጎ ወደዛ ሄደዋል።
ትናንትና ግን እኛም የዘገብነው እናንተም የነገራችሁን 4 ሰዎች ነበሩ ሞቱ ያላችሁት አይደለም?
አዎ፣ ይኸውልህ 4 ሰው ከሮብለት ማታ የተገደሉ ሰዎች ነበሩ። ከዛም ጠዋት ላይ ነው እንደመጡ ጉዳት ሮብለት ማታ ጉዳት ደርሶባቸው ሆስፒታል እንደገቡ ሆስፒታል ፈልግም ቄሮ ነኝ የሚል ግብራኤል ነው ከገጠር ተጭኖ መጥቶ ዶዶላን ወሮ እዚህ አይነት እልቂት የፈጸመውና ሮብለት 2 ሰው ነበር የሞተው። ትላንትና ጠዋት ላይ ቀጥታ እንደመጡ ከሮብለት ተጎድተው ሆስፒታል የገቡ ሰዎችን ከገደሉ በኋላ ነው ወደ ከተማው እና ሰው ወደ መግደል የሄዱት። መጀመሪያ ለምሳሌ በስም ልጠቅስልህ እችላለሁ፣ ግርማ ተስፋዬ፣ እሸቱ ግርማ የሚባል አባትና ልጅን ነው መጀመሪያ ሙስሊም ጠዋት የገደሏቸው። ሌሎቹ ስማቸውን አላወቁም። 01 ላይ እና 02 ላይ ነው እንዳለ የፈጇቸው።
የተቃጠለው ቤት ቁጥር ይታወቃል?
የተቃጠለው ቤት ቁጥር በጣም ብዙ ነው። አሁን ገና ዛሬ ጠዋት ላይ ነው ሰውም ትንሽ ራሱን ያወቀው። ጠዋትም ወደ ቀብር ነው ሄደው እና የቤት ቃጠለው በጣም ብዙ ነው።
የከተማዋ ፖሊስ የጸጥታ ስራ ሂደት ባለቤት ሳጅን ሀጂ የዛሬ የከተማዋን ውሎ ምን እንደሚመስል ጠይቂያቸው ነበረ።
ምንም ችግር የለም፣ ዛሬ ሰላም ነው፣ ተረጋግቷል። መከላከያውን ገብቷል። ያው ሰላም ዛሬ።
የሞቱት ሰዎች ቁጥር ስንት ደረሰ?
በትክክል ዛሬ አላውቅም፣
ግን ሰባት ሰዎች ተቀበሩ ሲባል ሰማሁኝ።
ያው የስዳንቶቹም እኮ አልተቀበሩም። ዛሬ አዲስ የሞተ ምንም ቱክሲ ምንም ረብሻም የተጋጨ ሰውም የለም። በትላንት ተፈጠሮ ችግር የሞቱ ናቸው እንጂ ዛሬ ምንም አልነበረም። ዛሬ ምንም አይነት ችግር የለም። እዚህ ውስጥ ሽማግሌ፣ ወጣቱ አካል፣ ህብረተሰቡ በሙሉ ተቀናጅቶ ወጣቱ ላይ እየሰራ ስለሆነ በየቤተክርስቲያኑም በየመስጊድ እየተሰራ ስለሆነ የጸጥታ መዋቅሩም በኃይለኛ ተጠናክሮ እየቀጠለ ስለሆነ ምንም አይነት ችግርም የለም። ዛሬ ሁለቱ ቤተክርስቲያኖች አሉ። ያው ሁለቱም እየተጠበቁ መስጊድም ያው እየተናጠራል በተባለ ቦታ ጥበቃ ተጠናክሯል። ሽማግሌዎች ተደራጅቷል። ምንም ችግር የለም።
የተቃጠለው ቤት ቁጥር ታወቀ? ግምት ውስጥ
አይታወቁ።
ማጣራት እየተደረገ ነው ወይ በእናንተ በኩል?
የምርመራ ክፍል ሂደት ባለቤት አሁን ቡድን አቋቁመናል። ያው ነገ ያ ቡድን ወደ ስራ ይገባል። ወደ ማጣራቱ
በተፈጠረው ግጭት ሳቢያ በህይወትም ሆነ በአካል ላይ ስለደረሰው ጉዳት ሁኔታ ይበልጥ ለማጣራት ወደ ሆስፒታልና የጤና ባለሙያዎች ያደረግነው ጥሪ ምላሽ አላገኘም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። የአምቦ ከተማ ወደ አንጻራዊ መረጋጋት ተመልሳ መንገዶች መከፈታቸውንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ ገለጹ። ለጠፋው የሰው ህይወትና ለወደመው ንብረት ማዘናቸውን ገልጸው አጥፊዎችን ተጠያቂ ለማድረግ የማጣራት ተግባር እየተከናወነ ነው ብለዋል። የአምቦ አጠቃላይ ሆስፒታል ባለፉት ሁለት ቀናት ግጭት አምስት ሰዎች መሞታቸውንና 20 ሰዎች በሕክምና ላይ እንደሚገኙ አረጋግጧል። ናኮር መልካ ተጨማሪ አለው።
የአምቦ አጠቃላይ ሆስፒታል ስራ አስኪያጅ አቶ ደበበ ፈጠነ ጥቅምት 12 እና 13 በጸጥታ አካላትና የተቃውሞ ሰልፈኞች መካከል በተፈጠረው ግጭት 25 ሰዎች ሆስፒታል መግባታቸውን ተናግረዋል። የደረሰውን የሞትና አካል ጉዳት እንዲህ ይገልጻሉ።
ጥቅምት 12 ሰላማዊ ሰልፍ ነበረ። በአምቦ ከተማ ትንሽ ሰበብ ነበረ። በዛ ምክንያት ወደ 11 የሚሆኑ ሰዎች እኛ ጋር ተጎድተው መጥቶ 9ኙ ተኝቶ በመታከም ላይ ሲሆኑ ሶስቱ ህይወታቸው አልፈዋል። በሚቀጥለው ጥቅምት 13/2012 ዓ.ም በተመሳሳይ ጉዳት የመጡ ወደ 14 ሰዎች መጡ። ከዛ ውስጥ ሁለት ሰው ህይወታቸው ያለፈ ሲሆን በጠቅላላ የተጎዳው 11ና 14 25 ሰው ሲሆን ከዛ ውስጥ አምስት ሰው ህይወቱ አልፈዋል ነው። ሌላው ተኝቶ እኛ ጋር እየታከሙ ነው።
የጉዳታቸው መነሻስ ምንድን ነው?
ያው ምክንያቱ ያው የተመቱበት እንግዲህ በጥይት ነው ተመቶ የተባለው። በጥይትም ነው እሱን ያየ ነው። እኛ ጭንቅላታቸውን የተመቱ፣ ሆዳቸውን የተመቱ አሉ፣ እግራቸውንም ተመቶ የሞቱም ቁስሉ የተኙም አሉ ማለት ነው። እድሜያቸው ሁለቱም ጫፍ ላይ ያለ 17 ዓመት ልጅም አለ፣ የ80 ዓመት አዛውንትም አለ ከሟቾች ውስጥ ማለት ነው። በአብዛኛው ግን እድሜያቸው በሀያ ዓመት አካባቢ 20 ውስጥ ያሉት ናቸው እና 20 እና 30 ውስጥ ነው የሚወድቁት። በአብዛኛው የእድሜ ክልላቸው እሱ ነው።
ከእነዚህ መካከል ሶስቱ ለተሻለ ሕክምና ወደ አዲስ አበባ መላካቸውን ተናግረው ሶስቱ ደግሞ ታክመው ወደ ቤታቸው ሄደዋል ብለዋል ስራ አስኪያጁ። በሆስፒታሉ እየታከሙ ከሚገኙ መካከል የ17 ዓመት ታዳጊ መሆኑን የሚናገረው መልካሙ ጋዲሳ አንዱ ነው። ስለደረሰበት ጉዳትና አሁን ስለሚገኝበት ሁኔታም እንዲህ ይገልጻል። የተመታሁት ኩላሊቴን ነው። ጃራ በሚባል ቦታ ሶስት ሌሎች ሰዎችን ከመቱ በኋላ እኔንም በጥይት ነው የመቱኝ። መጀመሪያ ላይ ብዙም አያመኝም ነበር፣ አሁን ግን ይጠዘጥዘኛል። በጣም እያመመኝ ነው። የፖለቲካ ታጋይና የኦኤምኤን ስራ አስኪያጅ አቶ ጀዋር መሐመድ ላይ ሊፈጸም ነበረ የተባለው ጥቃትን በመቃወም ለሁለት ቀናት ተዘግቶ የነበረው መንገድ መከፈቱንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ አቶ ተረፈ በጣዳ ገልጸዋል። በተቃውሞ ወቅት ለጠፋው የሰው ሕይወትና ንብረት ማዘናቸውን በመግለጽ ተከታዩም ብለዋል።
በመጀመሪያ ደረጃ በከተማችን በአምቦ ከተማ በተፈጠረው ችግር የከተማ አስተዳደሩ የተሰማው ጥልቅ ሐዘን መሆኑን እየገለጽኩኝ ለጠፋው የሰው ሕይወት የተሰማን ጥልቅ ሐዘን መሪር መሆኑን መግለጽ እፈልጋለሁ። ከዛ ባሻገር ግን ህዝባችን ያለውን ቅሬታ ያለውን ተቃውሞ ለማሰማት በዲሞክራሲያዊ መንገድ ማውጣቱ ተገቢ ነው። ነገር ግን ይህንን ህዝቡ ሊያሰማ የወጣውን ቅሬታ ተገን በማድረግ በምንም መመዘኛ ተቀባይነት የሌለውን ስራ የፈጸሙ ግለሰቦች ለወደፊቱ በህግ የሚጠየቁ ጉዳያቸውም እየተጣራ ነው። ተጣርቶ ለህግ የሚቀርቡበት እድል ይፈጠራል። ከተማው ወደ ነበረባት ሰላም የመመለሷ ሁኔታ ይስተዋላል፣ ይታያል። ይሄ ተጠናክሮ መቀጠል ይጠበቅበታል። ትልቅ ክፍተት እንደተፈጠረና በዚህ ክፍተት ሊጠቀም የሚፈልግ አካል ሁሉ በከተማችን እጁን እንዲሰበስብ ነው ጥሪ የምናስተላልፈው። ከዛ ባለፈ ግን ከከተማ ነዋሪ ጋር በመተባበርና እንደዚሁም ከህዝባችን ጋር በመሆን የተጀመረውን የሰላሙን ሁኔታ የማስቀጠል ስራ ይሰራል።
በጥፋቱ በቀጥታም ሆነ ተዘዋዋሪ ሁኔታ ተሳታፊ የነበሩ አካላትን ፖሊስ እያጣራ ነው ያሉት ከንቲባው እንደተጠናቀቀ ለህብረተሰቡ ይፋ እንደሚደረግም ገልጸዋል። ለሁለት ቀናት ተቋርጦ የነበረው የትራንስፖርት አገልግሎት መጀመሩን አስተውያለሁ። ከኢትዮጵያ ንግድ ባንክ የከተማው ዋና ቅርንጫፍ በስተቀር ሌሎች ባንኮች አለመከፈታቸውን ለመታዘብ ችያለሁ። ሌሎች አገልግሎቶችም በከፊል ተከፍተዋል። አንጻራዊ ሰላም ወደ ከተማው ቢመለስም ለዘላቂነቱ ከከተማው ህብረተሰብ ጋር ውይይት ለማድረግ መታሰቡን የከተማው ከንቲባ ገልጸዋል። የኦሮሚያ ክልል መንግስት ያቀረበውን ጥያቄ ተከትሎ የመከላከያ ሰራዊት የጸጥታ ችግር በተከሰተባቸው አምቦን ጨምሮ በቢሾፍቱ፣ ባሌሮቤ፣ አዳማ፣ ሞጆ እንዲሁም በድሬዳዋና ሀረር ማሰማራቱን የመከላከያ ሚኒስቴር ማሳወቁን የአገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካ ለዘገባው እናመሰግናለን። ተከታዩም አሁንም በዚሁ ርዕስ ዙሪያ ነው የሚያተኩረው። በሰሞኑ ግጭቶች በኦሮሚያ የተለያዩ ከተሞች ተዘግተው የነበሩ መንገዶች መከፈታቸውና መደበኛ ስራዎች ወደ ቀድሞ ቦታቸው መመለሳቸውን አንዳንድ አስተያየት ሰጪዎች የገለጹበትን እንዲሁም ቀደም ብሎ የተሰጡ መግለጫዎችን ተከትሎ ህብረተሰቡ ወደ መረጋጋት መመለሱ ተመልክቷል ትለናለች ፀሐይ ዳምጠው በተከታዩ ዘገባዋ።
ሰሞኑን በኦሮሚያ የተለያዩ ከተሞች የተቃውሞ ሰልፍ መካሄዱን ተከትሎ ከትናንት ከሰዓት ጀምሮ እስከ ዛሬ ያለውን የአንዳንድ ከተሞች ውሎን አስመልክቶ የአሜሪካ ድምፅ ነዋሪዎችን አነጋግሯል። የአሰላ ከተማ ነዋሪ ወጣት አሊ ሰይድ ነው። ላለፉት ሁለት ቀናት የነበረውን ሁኔታ አስታውሶ የዛሬውን የከተማውን ውሎ በስልክ እንዲገልጿል።
አሰላ ከተማ ከሁለት ቀን በፊት መንገድ ላይ ወጥተን የተቃውሞ ድምፅ ስናሰማ ነበር። ሰላማዊ ሰልፉ እስከ 8 ሰዓት ድረስ በሰላማዊ መንገድ ነበር የቀጠለው። ሰልፉን አጠናቆ 8 ሰዓት ላይ አንዳንዶቹ በድካም መንፈስ ወደ ቤት እየገቡ ያሉትን፣ አንዳንድ ይህንን ሰላማዊ ሰልፍ ወደ ሌላ ነገር ወደ ብጥብጥ ለመቀየር የፈለጉት ሰላማዊ ሰልፉን የሃይማኖት ግጭት በማስመሰል ቤተ ክርስቲያን ውስጥ ተሰብስቦ ሰልፈኞቹ ላይ በድንጋይና በዱላ የጦር መሳሪያም ይዘው የነበሩ ሰዎች ነበሩ። በእንደዚህ አይነት ሁኔታ ነው ሰልፈኞቹ ላይ ጉዳት ያደረሱት ማለት ነው። ዛሬ መንገዶቹም ክፍት ናቸው። ንግድ ተቋማትም ሁሉም ተከፍተዋል ማለት ይቻላል። የመንግስት ቢሮዎችም ተከፍቶ ስራቸውን እየሰሩ ነው።
ወጣት አሊ ሰልፉን ምክንያት አድርገው በሃይማኖትና በዘር ግጭት ለመፍጠር የሚሞክሩትን የጸጥታው ኃይል ተከታትሎ ወደ ህግ ማቅረብ አለባቸውም ብሏል። የሻሸመኔ ከተማ ነዋሪ የሆነው ወጣት ቃስም አደም በበኩሉም በከተማው አሁን ሰላም ሰፍኗል ሲል ተናግሯል።
ሻሸመኔ ላይ ህብረተሰቡ እና ቄሮ ሽማግሌዎች ፖሊሶች ጋር በመሆን በሰላም ሁሉም ነገር እንዲጠናቀቅ ህዝቡ ቺን ሁለት ቀን በሰላም ገብቶ ትላንት አቦጃር መግለጫ እንደሰጣ ይህን መግለጫ ላይ ሆነን መንገድ እንዲከፈት ህብረተሰቡ ወደ ስራ እንደገባ አድርገናል። የሻሸመኔ ቄሮ እና ህዝቡም ደግሞ የጀዋር ድጋፍ ነው እንጂ የሰው ንብረት የሰው ህይወት ለማበላሸት የገባ ኃይልም አልነበረም። አንዳንድ ሰዎች ከሻሸመኔ ከተማ ኢሜጅ ሊያበላሽ የገቡት ነበረ። እሱንም የሻሸመኔ ቄሮ እና የሻሸመኔ ነዋሪዎች አባገዳዎች ይህን ነገር አንድ ላይ ለማሆን ይሄ ችግር እንዳይደርስበት ህዝብ ላይ ይሄን ነገር አድርገናል።
ሰላምና መረጋጋት በዘላቂነት እንዲኖር መንግስት ለተፈጠረው ችግር አፋጣኝ መልስ መስጠትና የችግሩን መንስኤ ለህዝቡ ይፋ ማድረግ አለበት ስልም ተናግሯል።
የጅዋር ጋርዶች ቦታ ለቃችሁት ያለ ሰውየው የፌደራል አካል ስለሆነ እያለፈ ያለው ሰዎች የሚጠየቀው አንደኛ መንግስት ነው፣ ሁለተኛ ደግሞ ይሄን ነገር የቀሰቀሱ ሰዎች ወደ ህግ እንዲቀርቡልን መልዕክት ላስተላልፍ ወዳለሁ።
የኦሮሚያ የመንግስት ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ዴርሳ ተረፈ የኦሮሚያ ክልል በተለያዩ ከተሞች ተነስቶ የነበረው ሁከት ረግቦ አሁን ሰላም ተመልሷል በማለት ተናግረዋል።
ኦሮሚያ ባለፉት ሁለት ቀናት በነበረው ሰልፍ ብዙዎቹ አካባቢዎች ላይ በሰላማዊ መንገድ ነው የተጠናቀቀው። ሆኖም ግን አንዳንድ አካባቢዎች ላይ ይህንን ሰልፍ በዚህ አጋጣሚ ተጠቅሞ የፖለቲካ ዓላማቸውን ለማሳካት የሚንቀሳቀሱ ኃይሎች ወደ ሁከትና ብጥብጥ እንዲቀየር አድርጎታል። በተለይም ሃይማኖት ሽፋን አላማቸውን ለማሳካት የሚንቀሳቀሱ ኃይሎች ችግሩን ሃይማኖታዊ አድርጎ በአንድ በህዝቦቻችን መካከል ያው የሃይማኖት ግጭት እንዲፈጠር አድርጓል። በተለይም በባሌሮቤ፣ በአዳማ፣ በዶላ እና በሌሎችም አንዳንድ አካባቢዎች ይሄ ወደ ሃይማኖት እንዲቀየር አድርጎ የሰው ህይወትም ጠፍቷል። አካል ጉዳትም እንደዛም የንብረት ውድመትም የደረሰበት ሁኔታ ነው ያለው። ከትላንት ማታ ጀምሮ በተለይ ዛሬ ቀንም ሙሉ በፊት ተዘግቶ የነበሩ መንገዶችም የተከፈቱበትና በአብዛኞቹ ከተሞች ሰላማዊ እንቅስቃሴ እና የሰዎች የዕለት ተዕለት እንቅስቃሴ የተጀመረበት ሁኔታ ነው ያለው። ዛሬ በአጠቃላይ በክልሉ ግጭት የለም።
ህብረተሰቡ ከጸጥታ ባለስልጣናት ጋር በመሆን ለሰላሙ ዘብ መቆም ይኖርበታል ሲሉም ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አድማጮች፣ በመጀመሪያ ፀሐይን እናመሰግናለን። አድማጮች፣ አሁን ደግሞ ለየት ወደ ርዕስ እንሄዳለን። በትግራይ ክልል ሶስት ወረዳዎች የአንበጣ መንጋ ገባ። የክልሉ ግብርናና ገጠር ልማት ቢሮ እንዳስታወቀው የህዝብን ባሳተፉ መልኩ የመከላከል ስራ እየተሰራ ነው። በዚህ የመከላከል ስራም የአንበጣ መንጋው እስከ አሁን በደረሰ ሰብል ጉዳት አላደረሰም ተብሏል። ሙልጌታ ጽባ ዝርዝር አለው።
በትግራይ ክልል ራያ አዘቦ ወረዳ ውላጋ ተብሎ በሚታወቅ አካባቢ ከአፋር ክልል የመጣ የአንበጣ መንጋ ከትናንት በስቲያ አመሸሽ ላይ መግባቱ የክልሉ ግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ተናግሯል። ይህ የአንበጣ መንጋ ለመቆጣጠር የግብርና ባለሙያዎች ከህዝብ ጋር በመተባበር እየሰሩ ናቸው ብለዋል።
አሁ ከትናንት በስቲያ አንበጣ መንጋ በአፋር አካባቢ ወደ ራያ አዘቦ የሚባል ወረዳ የገባው በኡላጋ የሚባል አካባቢ ህብረተሰቡን በሌሊት ወጥቶ ሲከላከል ነው የዋለው። በሌሊቱ ተነስቶ ህብረተሰቡ ህጻናትን ሳይቀሩ ተማሪዎች፣ አርሶ አደሮች እንዲሁም የትግራይ ልዩ ኃይልም ሳይቀር ሁሉም በአንድነት በመከላከል ላይ ነበሩ። ስለዚህ ትናንት ውለው በሁለት አካባቢዎች ነው ያደረው መንጋው ለራሱ ማለት ነው። ግማሹ ተጨፍጭፎ ሲያልቅ የተቀረው ግን በሁለት አካባቢ ማለት ነው፣ በጸሐፊ የሚባል የህዳር ወዘራት ወረዳና በራያ አላማጣ ደግሞ ሁል ጊዜ ለምለም በምትባል ቀበሌ ነው ያደረው።
የአንበጣ መንጋው በራያ አዘቦ ወረዳ ውላጋ ተብሎ በሚጠራው አካባቢ ከገባ በኋላ ወደ ሌሎች የወረዳው አካባቢዎችም መስፋፋቱን የተነገረው ከራያ አዘቦ በተጨማሪም ወደ ህንጣሎ ወጀራትና ራያ አላማጣ የተባሉ የክልሉ ወረዳዎች መግባቱን ገልጸዋል። አቶ ሚካኤል እንደተናገሩት በተሰራው የመከላከል ስራ በደረሱ ሰብሎች ላይ መንጋው እስካሁን ጉዳት አላደረሰም።
ህብረተሰቡ እንዲሁ በጥይት የተኮሰ ማስተዋተሻል ጥይት በብትርና በተለያዩ ቁሳቁሶች ብቻ ሰብል ላይ እንዳያርስ በስፋት ተሰርቶበት እስካሁን ድረስ በሰብል ላይ ያደረሰው እንትን የለም፣ ጉዳት የለም። ነገር ግን እየበረረ ስላስቸገረ በአውሮፕላን ኬሚካል እንዳይረጭን አንዱ ችግር የሆነብን ይሄኛው ነው። ምክንያቱም ሎኬሽኑ ሳይታወቅ በአውሮፕላን መርጨት ስለማይቻልና በተለይ ደግሞ ህዝብና እንስሳት በበዙበት አካባቢ ኬሚካል መርጨት ራሱ
ዛሬ አመሻሽ ላይም የሚያርፉበት ቦታ ከታወቀ ሄሊኮፕተር በመጠቀም የመከላከል ስራ ይፈጸማል ሲሉ አቶ ሚካኤል ገልጸዋል። በዛሬው ዕለት ከቀትር በኋላም የመከላከል ስራ በተፈጸመባቸው አካባቢዎችም ዳግም አዲስ የአንበጣ መንጋ ታይቷል ብለዋል። ይህንንም ህዝብ ባሳተፈ መልኩ ለመቆጣጠር እየተሰራ መሆኑ ገልጸዋል። ከአሁን በፊት ወደ ክልሉ የአንበጣ መንጋ ሊገባ እንደሚችል ለዚህም ጥንቃቄ መደረግ እንዳለበት ተገልጾ ነበርና ለምን ቀድሞ መከላከል አልተቻለም ብለን ለአቶ ሚካኤል ጠይቀናል።
አሁን የአንበጣ ባህሪ ምንድን ነው? ይህን የበረሃ አንበጣ ነው የሚባለው ወይም ደግሞ ደዘርት ሎከስ የሚባል አንበጣ ነው አሁን የመጣው። ስለዚህ የዚህ አንበጣ ባህሪ ደግሞ በተለይ አካባቢዎች ማለት በሰኔ ወርም ታይቶ ነበር በኛ ክልል። ነገር ግን በድጣሪ እየታየ ስለነበር በዛ ሰዓት ብዙ የመከላከል ስራ ተሰርቶ በኬሚካል አፕሊኬሽን እንዲሁም በባህላዊ መንገድ መቆጣጠር ተችሏል። አሁን ደግሞ ያልታሰበ በአፋርና በሶማሊያ አካባቢ ፌዴራል መንግስትም በተለይ ግብርና ሚኒስቴር አሳውቆ ነበር በሁለቱም አካባቢዎች የማራባት እድልም እንደነበረው እና ይህን ታሳቢ ተደርጎ ነው የእኛ ዝግጅት ስም የነበረው። በኬሚካል አቅርቦ የሚታይ ክስተት የለም። ወዴት አካባቢ እንደሚበር ስለማይታወቅ የግድ እንደዚህ አይነት ተፈጥሯዊ ክስተት ደግሞ ሙሉ ለሙሉ መቆጣጠርም በጣም ያስቸግራል ማለት ነው።
የአንበጣ መንጋው ለመከላከል ተማሪዎች፣ የጸጥታ ኃይሎችና የግብርና ባለሙያዎችም መሳተፋቸውን ነው አቶ ሚካኤል የተናገሩት። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ቀደም ብሎ ዘገባውን ያደረሰንም ሙልጌታ አጽባህን እናመሰግናለን። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬንን። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር እንውሰዳችሁ። እሰጥ አገባ የፕሮግራሙ አዘጋጅና አቅራቢ አላ ከበደ ነው። አሉላ፣ የዛሬው እሰጥ አገባ
ምንድን ነው? አመሰግናለሁ አዳነች። ዛሬ አብላጫው ዝግጅታችን በሰሞኑ የኦሮሚያ ከተሞች ግጭት ዙሪያ ያተኮረ እንደመሆኑ ሁሉ እሰጥ አገባም ብዙ ከሚያነጋግረውና ከሚያሳስበው የብዙዎች ሕይወትም ከተቀጠፈበት ድንገት ጋር ይያያዛል። ታዲያ ጠበቅ ያለ ክርክር ነው፣ የፖለቲካውን አየርም ይመስላል። ጠበቅ አድርገው የሚከራከሩት እንግዶቻችን በስርዓትና በአክብሮት እንዲነጋገሩ መነጋገር ችለዋል። ነገር ግን ብዙ ሀሳቦች ይነሳሉ፣ ብዙ ጥያቄዎች ይነሳሉ፣ ወደ መፍትሄ እስከሚሄደው ድረስ ይሄዳሉ። ዛሬ የመጀመሪያውን ክፍል ነው ሰዓታችን የሚፈቅድልን፣ ራሳቸውን በሚያስተዋውቁበት ነው የምንጀምረው።
ዶኛር አባባላለሁ ከአዳማ የህግ ባለሙያ ነኝ። ግን በጣም ወደ ሚዲያ አካባቢ ነው የሚሰራው እና ከኦቤን ጋር ነው የሚሰራው። ሚዲያ እና ሚዲያ ነክ ነገሮች ላይ ይሰራለሁ።
ስሜ ስዩም ተሾመ ይባላል። ቀድሞ በአምቦ ዩኒቨርሲቲ ሁሉ ሰው ክፍንፓርት መምህር ነበርኩ። አሁን ደግሞ ጦማሪና አንዳክታርስ ኮም ላይ የራሴ ነጻ ቤት የሚል ፕሮግራም አለ፣ እሱን አዘጋጃለሁ።
አመሰግናለሁ እንግዶቼ ሁለታችሁንም። ባለፈው ማክሰኞ የኦሮሞ አክቲቪስትና የኦሮሞ ሚዲያ ኔትወርክ ኦኤምኤን ስራ አስፈጻሚ ዲሬክተር አቶ ጃዋር መሐመድ መንግስት የመደበላቸውን ጠባቂዎች ለማንሳት ተወሰደ ያሉትን እርምጃ ተከትሎ በተለያዩ የኦሮሚያ ከተሞች የተቀሰቀሱ ተቃውሞች እና ግጭቶች የበርካታ ሰዎች ሕይወት አልፏል፣ ሌሎች በርካቶች ቆስለዋል፣ በንብረት ላይም ከፍተኛ ውድመት ደርሷል። በአንዳንድ አካባቢዎች የእምነት ቤቶች እና የግለሰቦች ቤቶች ለቃጠሎ ተዳርገዋል የሚሉ የዜና ዘገባዎች ተሰምተዋል። ዘላቂ የደህንነት ስጋትም ደቅኗል እስከ ማለት ተደርሷል። እስኪ ከጅምሩ አንስቶ በተከተሉት ሰዓታትና ቀናት ውስጥ የሆነውን በተመለከተ የየበኩላችሁን ግምገማ ባጭሩ እናስቀድም። አቶ ቤኛ ከርሶ ልጀምር።
እሺ፣ በጣም አመሰግናለሁ አሉላ። አዎ፣ አንተ እንደገለጽከው ማክሰኞ ማታ ይሄ ነገር ከተሰማ ጊዜ ጀምሮ ጥዋቱኑ እንደዚያው በኦሮሚያ ከተሞች ላይ የተለያዩ ሰላማዊ ሰልፎች ተካሂዷል። እሱንም ተከትሎ ብዙ የማይተካው የሰው ሕይወትም አልፏል፣ ቆስሏል፣ ንብረት ወድሟል፣ ብዙ ነገሮች ተከስቷል። ልክ ነው። ከዚያ ድባብ ያልወጡ ከተሞች ሁሉ አሁን ራሱ ዛሬ አሁን ላለንበት ጊዜ ራሱ አሉ ብዙ ከተሞች እና ይሄ ደግሞ የተከሰተው ያው ሁላችንም እንደሰማ ነው ጁዋር ላይ በታቀደውና በተደረገው የእሱን ደህንነትን ጠባቂዎችን ለማንሳት የተሞከረው ነገር ነው እና እሱን ሁላችንም ሰምተናል። ከእሱ ጋር የተያያዘ ነው እንግዲህ ይሄ ነገር ሁሉ ሊከሰት የቻለው እና ዛሬም አንዳንድ ከተሞች ሰላማዊ ሰልፍ መልኩን ቀይሮ እውነት ነው አንዳንድ የኦሮሚያ ከተሞች ላይ ወደ ሃይማኖታዊና እንደውም ወደ ብሔር ግጭት ለማስመሰል የሚደረጉ አንዳንድ ነገሮችም አሉ። አሁን ትንሽ ይሻላል፣ መንገዶች ከትናንት ጀምሮ መከፋት ጀምሯልና እነዚህ ነገሮች ናቸው የሚታዩት አሁን።
መልካም። በመፍትሄ አማራጭነት ምን መደረግ ነበረበት? ለምን አንዳንድ ሁኔታዎች መከላከል አልተቻሉ? ምን ለመመልከት እንሞክራለን። አቶ ስዩም የእርስዎ ነው እድሉ፣ እርስዎም በአጭሩ የነበረውን ሁኔታ ከሚገመግሙበት እንደርደር።
በመጀመሪያ ደረጃ ህወሓት ለአንድ ዓመት ያህል ከመጋቢት 2011 ጀምሮ ተግባራዊ ሲያደርገው የነበረው የራሱ ተግባራዊ እቅድ ነበር። ያ እቅድ ምናልባት ካወቃችሁት ወይን በሚለው የድርጅቱ የንድፈ ሀሳብ መጽሔት ላይ በግልጽ ወጥቶ ነበር እና እዛ ላይ በዝርዝር የተቀመጡ የተግባር እቅዶች ነበሩ። እነዛ እቅዶች አንደኛ ኢህአዴግ እንደ ኢህአዴግ አባል ድርጅት ሆኖ ፓርቲውን እንደ መታጊያ መጠቀጥ ነው፣ ኢህአዴግን ውህደት ለማፍረስ እንቅስቃሴ ስለነበረበት፣ ያ ካልሆነ ደግሞ ከፌዴራሊስት ኃይሎች ጋራ ሌላ ግንባር ማስፈር፣ ሁለቱም የማይሳኩ ከሆነ በሶስተኛ ላይ ደግሞ አጠቃላይ ሀገሪቱን የማተራመስ እቅድ መድፎ በግልጽ አስቀምጦት ነበረ። እሱን መሰረት አድርጌ የህወሓት ማዕከላዊ ኮሚቴ ስብሰባ አካባቢ ተናገርኩ። ሁለት ቀናት ቀደም ብሎ ፓርቲው ይህን ውሳኔ ሊያሳልፍ እንደሚችል የራሴን ግምት አስቀምጬ ነበር። መሰረት ፓርቲው ማዕከላዊ ኮሚቴ ስብሰባ መጠናቀቅ ተመልክቶ እሱን አስከትሎ በሰጠው መግለጫ በግልጽ ሀገሪቱን ለመተራመስ ወስኑ እንደተነሳ አስቀምጦ ነበር እና አሁን እስካሁኑ የተነሳውም ነገር ብንመለከት ከዚህ ጋር በቀጥታ የተያያዘ ነው።
አቶ ስዩም ጣልቃ ልገባ ነው፣ ይቅርታ። እንዴት ነው የህወሓት እቅድ ትልምና ያደረጋቸው በመጨረሻው በስብሰባው የሚወሰኗቸው ውሳኔዎች ከባለፈው ማክሰኞ ምሽት ከተከሰተ ድንገት ጋር የሚያያዘው? የፖሊስ ኮሚሽን የሰጡትን መግለጫ የሌሎችንም ተመልክተናል እና እንዴት ነው የሚዛመደው?
አሁን ለዚህ ደግሞ በተጨባጭ ማስረጃ የሚሆኑ ከህወሓት ኢህአዴግ ከስራ አስፈጻሚ አባል የሆኑት አቶ ጌታቸው ረዳ ከእሳቸው የኢሜል ልውውጡ ሳፈጥርቶ የወጣው መረጃ በግልጽ እንደሚያሳየው የጠቅላይ ሚኒስትሩ ከሀገር መውጣትን ተከትሎ ኦክቶበር ቱኒቱ ከዚህ ቀደም በማዕከላዊ ኮሚቴው ደረጃ የተነጋገርነውን ውሳኔ ተግባራዊ ለማድረግ ምቹ ሁኔታ እንደሚፈጠር፣ ይህንንም በዛን ዕለት ደግሞ አቶ ጀዋር መሐመድ በቤታቸው እንደሚገኙ ጭምር በመግለጽ ግልባጭ ያደረጉት የኢሜል መልእክት አለ። ያ የኢሜል መልእክት ደግሞ ግልባጭ የተደረገው ለህወሓት ኃላፊዎች ብቻ ሳይሆን አቶ ጀዋር መሐመድ ጭምር ነው እና ያ ማለት አቶ ጀዋር መሐመድ ይህ ሁከትና ብጥብጥ እንዲነሳ በማቀድም ተግባራዊ በማድረግም እንደባለፈው እንደተመለከተው ሁከቱ እንዲነሳ ቀስቀሳ በማድረግም በቀጥታ ተሳታፊ እንደሆነ ነው የሚያሳየው እና ይሄ ታቅዶበት በጀት ተመድቦበት ተሰልቶና በተቀናጀ መልኩ የተፈጸመ የሁከትና ብጥብጥ የማስነሳት ከዛም አልፎ በዚህ አይነት አጋጣሚ ተጠቅሞ በስልጣን ያለውን ቡድን ወይ መንግስት መፈንቅለ መንግስት የማድረግ አይነት ሙከራ ተደርጎ ሊወሰድ ይችላል እና ይህ ደግሞ በዋናነት በሰዎች ህይወትና ንብረት ላይ ጉዳት በሚያደርስ መልኩ ህብረትና ብጥብጥ በማስነሳት ያለ የስርዓት ለውጥ ለማድረግ መሞከር በጣም አሳዛኝና አሁን በሀገሪቱ ደህንነት ለህዝቦች ህይወት ደህንነት በጣም አሳሳቢ የሆነበት ሁኔታ ሊፈጠር ምክንያት ሆኗል ማለት ይቻላል።
የግድ ሌላ ጥያቄ እንዳነሳ አድርገውኛል። ወደ አቶ ቤኛ ከመመለሴ በፊት አሳዛኝነቱና አሰቃቂነቱ ላይ የምትስማሙ ይመስለኛል። የበርካቶች ህይወት በከንቱ አልፏል። ነገር ግን የዚህን ኢሜይል መልእክት በዋናነት በዋቢነት ጠቀም ከሆነ ምንድን ነው ማረጋገጫው? የተሳሳተ ሊሆን ስላለመቻሉ በሌሎች አካባቢዎች እንደሚደረግ ትክክለኛ ምንጩን የማረጋገጥ አቅም ስለመኖሩ እንዴት እርግጠኛ መሆን ይቻላል? ሁሉን ነገርስ በሱ ላይ ማስቀመጥ እንዴት ይቻላል? አቶ ዝዩም፣
በመጀመሪያ ደረጃ የአቶ ጌታቸው ረዳን የኢሜል አድራሻ እኔ በራሴ በግሌ አውቀዋለሁኝ። ከዚህ በፊትም ይህን ልውውጥ እንደነበረን አውቃለሁኝ። አፈትልኩ የወጣው ወይም ደግሞ ሀፍ የተደረገው ኢሜል የእሳቸው እንደሆነ እርግጠኛ ነኝ። ሁለተኛ ደግሞ እሳቸውም ራሳቸው ኢሜላቸው ሀክ እንደተደረገ ገልጸው ነበረ።
መቼ አሁን ነው መቼ ነው መቼ ነው አቶ ስዩም ይቅርታ፣ ለአድማጭ ግልጽ እንዲሆን ማድረግ ስላለብኝ ነው። መቼ ነው እሳቸው ኢሜይላቸው እንደ ተጠለፈ ያመኑት? እርሶስ ደግሞ በማን ነው ይሄ ነገር የወጣው ይፋ የተደረገው? ይታወቃል ማን እንደ ጠለፈው? የሚታወቅ በዚህ ሰዓት የተደረሰበት መረጃ አለ?
አንደኛ የመረጃውን ምንጭ የመግለጽ ግዴታ የለብኝም። ሆኖም ግን ያ የመረጃውን ትክክለኝነት ማጣራትና ያን ትክክለኝነቱን አንደኛ እኔም ኢሜል አድራሻቸውን ስለማውቀው፣ ሁለተኛ ደግሞ እሳቸውን በግላቸው ኢሜላቸው ሀክ በተደረገ መግለጻቸው፣ ሶስተኛ ነገር ደግሞ በዝርዝር የተጠቀሱት እዛ ውስጥ የተቀመጡት መረጃዎች አሁን በተጨባጭ ከምናወራቸው ወይም ከምናነሳቸው ጉዳዮች ጋር በቀጥታ የተያያዙ መሆኑ አትንጋ ላይ አሁን ቅድም ለጠቀስከው ቀኑን በተመለከተ ኦክቶበር ሚኒስትሪ ነው ይሄ ነገር የሆነው ለደርሴን ትላንት ኦክቶበር 24 ነው። እሳቸው ቀኑን ጠቅሰው ሁከቱ እንዲነሳ ቅስቀሳ አሁን ደግሞ ከዚህ በፊት በተነጋገርነው መሰረት የክልሉን ምክትል ርዕሰ መስተዳድር ጀምሮ ሁሉም ለተለያዩ ኃላፊዎች እንዲሁም ደግሞ አቶ ጀዋር መሐመድ ጭምር ግልባጭ ያደርጉበት ሜል የተጻፉት ዛሬ በሚል የጀመሩት ዛሬ ማለት በማክሰኞ ዕለት ወይም ትወሪቱ ኦፖርቹኒቲ ነው የነገደ ኢሜል መልቀቃየሩት እና በእለቱ የሆነው ነገር በሙሉ ከዛ ቀደም ብሎ ቅድም በጠቀስኩት መሰረት ህወሓት አገሪቱን ለማተራመስ ከአክራሪ የኦሮሞ ብሔረሰቦች ጋር ተመሳክሮ አገሪቱን ማተራመስ ብቻ ሳይሆን የስርዓት ለውጥም አድርጎ ተመልሶ በኢትዮጵያ ህዝብ ላይ ያን ጭቆና ቀንበር ለመጣል ሙከራ ያደረገበት እንደሆነ ነው የምረዳው።
መልካም። ከአንድ የህወሓት ለእርሶ ልሰጥ ነው እድሉን፣ አቶ ቤኛ ከጥያቄ ጋር ላድርግ። በትክክል እርሶ እድል ማግኘት አለቦት። ከአንድ የህወሓት ባለስልጣን ጋራ የተመሳጠረ ከድርጅታዊ አሰራር ሆን ተብሎ የተቀነባበረ እንጂ ድንገት የተፈጸመ አጋጣሚ አይደለም ነው አቶ ስዩም የሚሉት። በቅድሚያ የእርሶን ምላሽ ልውሰድ።
በጣም አሪፍ ነው። ምኘት መሰለሉ አሁን እኛ ጋር ያለው ነገር ብዙ ነገሩ ማለት ነው ነገሮችን ወደ ኤክስተርናላይዝ በማድረግና ከሌላ ነገር ጋር የማይገናኙትን ነገሮች ማገናኘት ነው እኛ ጋር ያለው ብዙ ጊዜ ታውቃለህ። አሁን ኢሜሉን ሁሉ እኔ አንዳንድ ነገሮችን አይቻለሁ፣ ማለት በማህበራዊ ድረገጾች ላይ ሲሄድ ነበር አይቼዋለሁ። ይሄ አይደለም አሳማኙ ነገር፣ ማመን ያለብን የትኛው ነው? ይሄ እኮ እነ ጀዋር ያደረጉት ነገር ምን ነበረ? ሰውየው የሴኩሪቲ እንትኑ አዛዡ ውጣ ብሎት ቀርቶት ነበር እነ ጀዋር ማለት ነው። ይህ ሁሉ እያለ ከዛ በኋላ ደግሞ የተደረገው የኦሮሚያው ምክትል ፕሬዚዳንቱ ማለት ነው እሳቸው ራሱ የተደረገው ነገር ትክክል አይደለም ብሎ ተናግሮ እያለ ያለው ነገር ወደዛ መያያዙና ይሄኑ ራሱ ኤዲት የተደረገ ነገር ነው። እንትኑ ራሱ ይታወቃል። ሰዓቱ ራሱ እያንዳንዷ ነገር ራሱ የተላከው ኢሜል ራሱ ዶክተር አብይ ከሀገር ይወጣል፣ ዶክተር አብይ ከሀገር ከወጡ በኋላ ነው እንትኑ ራሱ ያለው። እና ምንድን ነው ያለው? ነገሮችን ወደ ሌላ መልክ የመቀየርና መልክ የመለወጥ ነገር ነው ያለው።
ይሄ አይደለም ነገሩ። ነገርየው ተከስቷል። አሁን ጁዋር ላይ የሆነ ችግር ደርሶበት ቢሆን ኑሮ አማራ ክልል በደረሰው እንደደረሰው አይነት ነገር ጁዋር ላይ ደርሶ ቢሆን ኑሮ ነገርየው ዛሬ የምናወራው እንደዚህ አልነበረም። ሌላ መልክ ይዝ ነበር፣ ሌላ ነገር ነበር የምናወራው። አሁን ስላልደረሰ ነው ወደ ሌላ ክስተርና ላይ የምናረገው። አሁን ይሄ ጌታቸው ረዳ ለቀቀው የተባለው ይሄ ለዚያ ይሄ አይደለም ጉዳዩ። ጉዳዩ ከዚህ ጋር አይደለም እናሉላ ያለው ነገር ወደ ውስጥ ነው መመልከት ያለብን። ለምንድን ነው በዛን ሰዓት የተደረገው ይሄ ሁሉ ነገር ሊደረግ የቻለው ለምንድን ነው የሚለው ነው መታየት ያለበት። ምን ሊያደርጉት ነው ጃሩ
መልካም
የሚለው ነገር ነው መታየት ያለበት እንጂ ከዛ ጋር ያለ የሚያያዝ ነገር በጭራሽ አይደለም ነገር ጉዳዩ።
አድማጮች፣ ክርክሩ ጀመረ እንጂ ያላበቃም። ጠበቅ ያለው ክርክር ብዙ መንገድ ይወስደናል፣ የመፍትሄ አማራጮችን ጨምሮ የመጠየቅ ኃላፊነት የመውሰድና አሁን ያለውን ሁኔታ በቅጡ መረዳት፣ በመነጋገር የሚደረጉ ሁኔታዎችን የሚመለከቱ ሰፋ ያለ ክርክር ነው የሚጠብቀው። በነገው ምሽት እናቀርባለን። አድማጮች፣ አሁን የፕሮግራም ማሳሰቢያ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል የኢትዮጵያ የእውነትና እርቅ ኮሚሽን ሰብሳቢ ናቸው። ከእርሳቸው ጋር የተደረገ ሰፊ ቃለ ምልልስ በወቅታዊ የኢትዮጵያ ጉዳዮች ላይ ይልቁንም ሰሞኑን በምናያቸው ግጭቶችን የመሰሉ እውነትና እርቅ አፈላላጊ ኮሚሽን የሚሰራቸውን ስራዎች ጨምሮ በነገው ምሽት በሰፊው ይቀርባል። ቀጠሯችሁ ከአሜሪካ ድምፅ ጋር ይሁን። አሁን የማጠቃለያ ዜናውን ካዳነች።
ግጭቶች ሲካሄዱባቸው በቆዩት የኦሮሚያ አካባቢዎች ሰላም እየወረደና መንገዶች እየተከፈቱ መሆናቸው ታውቋል። የሀገር መከላከያ ሰራዊት በክልሉ ጥያቄ መሰረት በኦሮሚያ ክልል ሰላምና ጸጥታን ለማስከበር መሰማራቱ የሀገር መከላከያ ሰራዊት እንደገለጸ እንዳስታወቀ ተገልጿል። የትራምፕ አስተዳደር ስለ ኢትዮጵያው ታላቁ የህዳሴ ግድብ ለመነጋገር የኢትዮጵያን የግብፅንና የሱዳን የውጭ ጉዳይ ሚኒስትሮችን እንደጋበዘ ተዘግቧል። በኢትዮጵያና በካይሮ መካከል ያለውን ውጥረት ለማርገብ ነው ተብሏል። በአሜሪካ ድምፅ እጅ የገባውን የጥሪ ደብዳቤ ለሶስቱ ሀገሮችና ለዓለም ባንክ ፕሬዚደንት ዴቪድ ሞስታፕ ባለፈው ሰኞ የላኩት የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምንችን ናቸው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአህዱ ራዲዮ ኤፍኤም 94.3 እና በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሃዬ ነን።
አቀናባሪያችን ብርሃን ኃይሉ፣ ተተኪው ስርጭት መሐንዲስ ቮይቴክ ዞርኛክ፣ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር ተሰናበትን። ትግርኛ ይቀጥላል። ሰላም፣ ደህና እደሩ።
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 25 31 ሜትር ባንድ ሓፂር ማዕበል ብሳተላይት ቪኦኤ 24 ብኢንተርኔትን ፌስቡክን ካብ ሶኒ ክሳብ ዓርቢ ኩሉ ሻዕምሸት ካብ ዋሽንግተን ዲሲ ብቐጥታ ዝመሓላለፍ መደብ ቋንቋ ትግርኛ ሕዚ ጀሚሩ። ከመይ ተምሲ ዝኸበርኩም ሰማዕቲ ሎማዓንቲ ዓርቢ 14 ጥቅምቲ 212 ዓመተ ምህረት ወይ 25 ጥቅምቲ 219 እዩ ዘተኣናግደኩም ገብረ ገብረ መድህን እየ። ዜና ብምቕዳም ክልተ ጸብጻባት ክነቕርበልኩም ኢና። ኣብ ክልል ኦሮምያ ዝነበረ ናይ ጸጥታ ጸገም ናብ ንቡር ይምለስን ከም ዘሎ